የተሳፈው
ብዙ ኪዳንን ጠቅቀው
ለሚያውቁ አይሁዳውያን ክርስቲያኖች
ወንጌልን ከአይሁድ እምነት ጋር ለመከላከል ግን ይጥሩ ስለነበረ የዕብራውያን ጸሐፊ ቆም አድርጎ ይመክራቸዋል። ጸሐፊ በዋናነት ሊያስተላልፈው የፈለገው ሀሳብ ጌታ ኢየሱስ ክርስቶስ የእግዚአብሔርን ጸጋ ለመግለጥ በእርሱም በኩል ይህ ጸጋ ወደ ሰው ሁሉ እንዲደርስ ፍጹም ወደር የሌለው እንከን የሌለው ብቃት ያለው መሆኑን ለማሳየት ነው። ስለዚህ ሌላ ምንም አያስፈልጋችሁም፣ ምንም ነገር አያስፈልጋችሁም፣ ወደኋላ መመለስ አያስፈልጋችሁም እያለ ነው። ጌታ ኢየሱስ እንከን የሌለበትና ከሁሉ የራቀ የእግዚአብሔር መገለጥ እንደሆነ ይናገራል። ከመላእክት እጅግ የራቀ ከሙሴ የራቀ እንደዚሁም ደግሞ ከአሮናዊው ክህነት የላቀ መሆኑን ያረጋግጣል። የዕብራውያን መልእክት ለአንዴና ለመጨረሻ ጊዜ የቀረበው የሊቀ ካህናችን የጌታ ኢየሱስ ክርስቶስ መስዋዕት የላቀ የተሻለ ኪዳን የተሻለ መቅደስ ብሎም ደግሞ አዲስና ሕያው መንገድ የከፈተልን መሆኑን ያመለክታል። ስለዚህ ይላቸዋል ሲጨርስ፣ እንደ ቀድሞ አርበኞች የእምነት አርበኞች ምሳሌነት በእምነት በወንጌል እውነት ስለ መጽናት ያሳስባቸዋል፣ ይለምናቸዋል። ወደ አነበብነው ክፍል ስንመለስ ጌታ ኢየሱስ ክርስቶስ የተሻለው የሚበልጠው አዲስ ኪዳን ሊቀ ካህናችን እንደሆነ በምዕራፍ 8 ላይ ቁጥር 6 ላይ አንብበናል። ኪዳን እንግዲህ ሲባል በሁለት ወገኖች ወይም በሁለት ፓርቲዎች መካከል የሚደረግ አሳሪ ስምምነት ነው። ከበረንት ወይም ኪዳን በሁለት ወገኖች ወይም ፓርቲዎች መካከል የሚደረግ አሳሪ ስምምነት ነው። የቀደመው ፊተኛው ኪዳን በእግዚአብሔርና በእስራኤል ሕዝብ መካከል የተደረገ ሲሆን አዲሱ ኪዳን ደግሞ በእግዚአብሔርና በቤተ ክርስቲያን ወይም ደግሞ በእግዚአብሔርና በክርስቲያኖች መካከል የተደረገ ስምምነት ነው። በአዲሱ ኪዳንና በብሉይ ኪዳን ሊቀ ካህናት መካከል ያሉትን አንዳንድ ልዩነቶች ማንሳት እፈልጋለሁ። በብሉይ ኪዳን ኦሪት ዘሌዋውያን ስለ ቅድስና ትኩረት አድርጎ የሚናገር ክፍል ነው። ያ የቅድስና ትኩረት ግን የሚያተኩረው መንፈሳዊ ቅድስና ከአካላዊ ፍጹምነት ጋር በማስመሰል ነው። በዛ አይነት ሁኔታ ነው የሚገልጸው። መንፈሳዊ ቅድስና በአካላዊ ፍጹምነት ይመስለዋል። ስለዚህ ለመስዋዕት የሚቀርቡት እንስሳት ፐርፌክትሊ ሄልዚ ያለምንም እንከን የሆኑ እንዲሆኑ ያዛል። እንስሳቱ ጤናማዎች እንዲሆኑ ያዛል። እሱ ብቻ አይደለም፣ መስዋዕቱን የሚያቀርቡትም ካህናትም እንደዚያው ያለ ነቀፋ ያለ በሽታ መሆን እንደነበረባቸው ቃሉ ይነግረናል። የብቻ አይደለም፣ ለመስዋዕት የሚቀርቡት እንስሳት እንዴት መቅረብ እንደሚገባቸው ሁሉ ዘሌዋውያን ያስረዳል፣ እንዲቴል ይናገራል። ሕግና ስርዓት በጥንቃቄ ተዘርዝሯል። የክህነት አገልግሎቱም ቢሆን እንደዚያው ሕግና ስርዓት ተከትሎ በጥንቃቄ የተሰራ ነው። ቢሆንም ትኩረቱ ምን ላይ ነው? ውጫዊ አካላዊ ፍጹምነት ላይ ያተኮረ ነበር። ዓላማው ደግሞ የተለያዩ መስዋዕቶች ለተለያዩ ዓላማዎች ቢቀርቡ ዋናው ዓላማቸው ለኃጢአት ስርየትና እንደዚሁም ደግሞ ለአምልኮ ተብለው የሚቀርቡ ናቸው። እነዚያ ልዩ ልዩ መስዋዕቶች፣ ድቆችና ስርዓቶች ሊመጣላለው መሲሁ ጥላ ነበሩ። ምዕራፍ 8 ላይ ሲጀምር ይህንን የተናገረው ጥላ ናቸው፣ ሻዶ ናቸው፣ ዋናው አይደሉም። በዘሌዋውያን የተጠቀሱት መስዋዕቶች ዋናው ነገር አይደሉም፣ ጥላ ናቸው። ሊመጣ ስላለው ስለ መሲሁ የሚያመለክቱ ናቸው ይላል የዕብራውያን ጸሐፊ። በሮሜ 13:10 እና በማቴዎስ 5:17 እንደምናነበው ጌታ ኢየሱስ ክርስቶስ የሕግ ፍጻሜ እንደሆነ፣ ሕግን ሁሉ የፈጸመ እንደሆነ እናነባለን። የእንስሳት መስዋዕቶች ሁሉ መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ በጠቆመው ባስተዋወቀ በጌታ በኢየሱስ ክርስቶስ ተተክተዋል። ክብር ለኢየሱስ ይሁን። አባቴ ድሮ ልጅ ሆኜ ገበያ ይልኩኝ ነበረ በግ ለመግዛት እና አሁንም እንግዲህ በግ ተራ መሄድ ሊኖርብን ነበር ማለት ነው። በየጊዜው ፍየል በግ። ጌታ ኢየሱስ ከዚያ ሁሉ አሳረፈን። አሜን። ክብር ለኢየሱስ ይሁን። ጥላው አለፈ። ጌታ ኢየሱስ ክርስቶስ መጣ። በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ንጹሕ ሊያደርጋቸው ግን አልቻለም። ያ ሁሉ በግ፣ ያ ሁሉ ፍየል፣ ያ ሁሉ የኮርማ በግ ሊቀድሳቸው አልቻለም፣ ፍጹም ሊያደርግ አልቻለም። እንዲያውም መስዋዕቶቹ በተደረጉ ቁጥር ኃጢአታቸውን ያስታውሳቸው ነበር። ሞር መስዋዕት ባረጉ ቁጥር ሞር ኃጢአት እንዳለባቸው እየተረዱ ሞር ማረድ እንደሚያስፈልጋቸው የኃጢአት ወቀሳ ነበረባቸው። ምክንያቱም የኮርማዎች የፍየሎች ደም ኃጢአትን ማስወገድ አይችልምና ዕብራውያን 14 ሊቀድሳቸው ፍጹም ሊያደርጋቸው አልቻለም። የአዲስ ኪዳን ሊቀ ካህናችን ጌታ ኢየሱስ ክርስቶስ በስጋው አማካይነት ለአንዴና ለመጨረሻ ጊዜ ባቀረበው መስዋዕት ተቀድሰናል ይላል ዕብራውያን 14። አሜን። ተቀድሰናል። ማንም ከዚህ ሊያወርደን አይችልም። የናዝሬቱ ኢየሱስ ክርስቶስ ደም ይቀድሳል፣ ቀድሶናል። ክብር ለኢየሱስ ይሁን። ይህ ብቻ አይደለም። ቁጥር 14 ላይ አልቆ ደግሞ ሲናገር ፍጹማን አድርጓችኋል። አሌሉያ። የኢየሱስ ደም ፍጹማን አድርጓችኋል። ያ ሁሉ የእንስሳት ደም ኃጢአት ያነጻል፣ የጌታ ደም ግን ቀደሰን፣ ለየን፣ ልጆቹ አደረገን፣ ፍጹማን አደረገን። ክብር ሁሉ ለኢየሱስ ይሁን። ይህ እንዴት ሆነ? እንዴት ሊፈጸም ቻለ? ዕብራውያን መልእክት ጸሐፊ ንጉሥ ዳዊትን ከመዝሙር 40:6 ላይ በመጥቀስ በዕብራውያን 10:5-10 ባለው ቦታ ላይ ሲያስረዳ እንመለከታለን። ሥጋን አዘጋጀህልኝ ደስ አላለምና በእንስሳት መስዋዕት ደስ አላለ፣ በሚቃጠል መስዋዕት ደስ አላለ ይለዋል። ስለዚህ ሥጋን አዘጋጀህልኝ፣ ሥጋን አዘጋጀህልኝ። በዮሐንስ 1:14 እንደምናውቀው ቃል ሥጋ ሆነ፣ ቃል ሥጋ ሆነ፣ አምላክ ሰው ሆኖ ተገለጠ። በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ደግሞ ተገልጦ ራሱን ዝቅ አድርጎ ሐዋርያ ጳውሎስ ሲናገር በፊልጵስዩስ 2:7-8 እነሆ ፈቃድህን ለማድረግ መጥቻለሁ አለ ጌታ ኢየሱስ ክርስቶስ ሲናገር
ስጋን አዘጋጀልኝ አለ። አል ስጋ እንዲሆን እግዚአብሔር አፈቀደ። ጌታ ኢየሱስ ሲያለቸው አምላክ ሰው ሆነ። ክብር ለኢየሱስ ይሁን። ይህ ብቻ አይደለም፣ ፈቃዱን ሁሉ ጌታ ኢየሱስ ክርስቶስ ለአባቱ አስገዛ። እስከ ሞት ድረስ ያውም የመስቀል ሞት ድረስ ራሱን ለአባቱ ፈቃድ አስገዛ። ሲናገር አዲስ ኪዳን በተደጋጋሚ ጌታ ኢየሱስ ክርስቶስ በምድር አገልግሎቱ የእኔ መብል የላከኝን ፈቃድ ማድረግ ስራውንም መፈጸም ነው እያለ ይናገራል። ይሰራል። እንደገና ደግሞ በጌቴሰማኒ ለአቡ እንደ ደም ነጠብጣብ ወደ ምድር ላይ እየፈሰሰ እንኳ ተንበርክኮ ሲጸልይ አባት ወይ ፈቃድህ ከሆነ ይህች ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ ፈቃድ ግን ይሁን፣ ያንተ ፈቃድ ተሰምሮ ሲናገር ተሰማዋለን። ስጋ ለብሶ መጣ። ፈቃዱን ደግሞ ለአባቱ ነው። ክብር ለኢየሱስ ይሁን። ለማሲህ ለእኔና ለእናንተ ሲሆን በብሉይ ኪዳን በሙሴ በነቢያት ተናግሮ የነበረው እግዚአብሔር በአዲስ ኪዳን ደግሞ በልጁ በኢየሱስ ክርስቶስ ሊገለጥ ሊተረክ ሀሳቡን ፈቃዱን ሊያሳውቅ ወደደ። የአዲስ ኪዳን ሊቀ ካህናችን ውስጣዊ መንፈሳዊ ለውጥን ከውስጥ የሚያመጣ ሲሆን የብሉይ ኪዳን ሕግጋትና መስዋዕት ትኩረታቸው ውጫዊ እንደሆኑ ተናግረናል። ይህንን ሲገልጽ የዕብራዊ ጸሐፊ ከኤርምያስ 31 ወስዶ የሚናገረው ነገር አለው። ይህ ኪዳን እንዴት እንደ ተፈጻሚነት እንዳገኘ ይናገራል። ኤርምያስ 31 ነቢዩ ኤርምያስ ተናግሮ የነበረው አዲስ ቃል ኪዳን የምገባበት ወራት ይመጣል። ኤርምያስ 31:31 ጠቅሶ በዕብራውያን 10 ላይ ነው ይህንን የሚገልጸው። አዲስ ቃል ኪዳን የምገባበት ወራት ይመጣል እና መጣ። ጌታ ኢየሱስ መሲሁ መጣ። ለሙሴ በሲና ተራራ እንደሰጠሁት ያለ ኪዳን አይደለም፣ እንደዛኛው አይደለም። እንዳለው በአዲስ ኪዳን ሕጌን በአእምሯቸው አኖራለሁ፣ በልባቸው እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል፣ ሁሉም ደግሞ ያውቁኛል፣ በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ስለዚህ አዲሱ ኪዳን በኢየሱስ ክርስቶስ ቅዱስ ደም የተመሰረተ መንፈሳዊ ለውጥ እንዲኖር የእግዚአብሔር ሕግ የህሊና መርህ በመሆን በአእምሮ ውስጥ የሚኖር በልብ ላይ የሚጻፍ ከውጫዊ አምልኮ የመስዋዕት ስርዓት ይልቅ በጌታና በኢየሱስ ክርስቶስ ደም የጸና የከበረ ኪዳን እንደሆነ እንመለከታለን። ይህ ብቻ አይደለም፣ እኔ አምላክ እሆናቸዋለሁ እነርሱም ሕዝብ ይሆኑኛል ሲል በእግዚአብሔርና በሕዝቡ መካከል የጠበቀ ግንኙነት አብሮነት እንዲኖር የሚያደርግ ኪዳን አዲስ እግዚአብሔርን ያለማወቅ ኃጢአት ለዘላለም ይወገድ ያጋል። የህሊና ወቀሳ ጌጥ የሚወገድበት የኃጢአት ይቅርታ ይሆናል ብሎ ተናገረ። አዲስ ኪዳን በቀደመው ኪዳን ለምናቀ ወደ ቅድስተ ቅዱሳን ሊገባ የሚችለው ሊቀ ካህኑ ብቻ ነበር። እሱም ደግሞ የሚገባው በዓመት አንድ ቀን ብቻ ነበር። በኢየሱስ ክርስቶስ ደግሞ ወደ ቅድስተ ቅዱሳን ለመግባት ግን እለኛ ድፍረት አግኝተናል፣ በደሙ ወደ እግዚአብሔር ለመቅረብ ችለናል ይላሉ። ቅድም አነበበ ነው ዕብራውያን 10:19 ኢትዮጵያ እንደምታውቁት
አዲስ አበባ ከተማ በጥብቅ የሚጠበቅ ቦታ አለ። በብዙ ወታደሮች የሚጠበቅ ቦታ አለ። ቤተ መንግስት ያ ቦታ ቤተ መንግስት ለብዙ ዓመታት አለም ቤተ መንግስት ውስጥ ለመግባት እንዲያው ቆም ብሎ እንኳን ዞር ዞር ብሎ ከውጭ ማየት አይፈቅድም ነበር። ወታደሮች እያታደፉ ከዛ ያባረሩ ነበር። አሁን ግን በቤተ መንግስት ግቢ ውስጥ ዩኒቲ ፓርክ የሚባል የአንድነት ፓርክ ተሰርቷል። ስለዚህ ማንኛውም ሰው ከውጭ ሀገር የሄደ ቱሪስት ይሁን በሀገር ውስጥ ያለ ቱሪስት ወደ ዩኒቲ ፓርክ ወደ ቤተ መንግስት ግቢ ውስጥ መግባት ይችላል። ሁለት ነገሮችን እስካሟላ ድረስ የመጀመሪያው ክፍያ ነው። እኔ በአስጎብኚ በዛይ ማየት እፈልጋለሁ መጎብኘት እፈልጋለሁ የሚል ሰው አንድ ያን መቶ ብር አይ እኔ ለብቻ የለ በለም ቤትም እየዞር ግቢ ውስጥ እንደ ልቤ ማየት እፈልጋለሁ የሚል ሰው ደግሞ ምንም መግለጫ አያገኝም። በ300 ብር መግባት ይችላል። የኛው አንዱ ሪኳየርመንት ነው። ክፍያ አለው ቤተ መንግስት ግቢ ውስጥ ለመግባት እና የዩኒቲ ፓርክ ለማየት ክፍያ አለው። ሁለተኛው ሪኳየርመንት ፍተሻ ነው። ዝም ብሎ ዘው ተብሎ አይገባም። ቤተ መንግስት ነው። ዩኒቲ ፓርኩ ያለው ቤተ መንግስት ግቢ ውስጥ ስለሆነ ጥብቅ ፍተሻ ይደረጋል። ሴልፎን ይፈቀዳል። ሴልፎን ቻርጀር ባትሪ ካሉ ግን አይፈቀድም። እዚያው በር ላይ ወስዱና ሲወጣ ይሰጣል። እንግዲህ ለምድራዊ ቤተ መንግስት ለዩኒቲ ፓርክ ይህን ያህል ጥንቃቄ ለአክሰስ ያንን አክሰስ ለማድረግ ይህን ያህል ጥንቃቄ ይደረጋል። በብሉይ ኪዳን ወደ ቅድስተ ቅዱሳን የሚገባው ማን ብቻ ነበር? ሊቀ ካህኑ ብቻ ነበር። እሱም በዓመት አንድ ቀን። የሚገርመው ግን ወደ እግዚአብሔር ጋር መቅረብ እንድንችል ወደ ቅድስተ ቅዱሳን መግባት እንድንችል ጌታ ኢየሱስ ክርስቶስ በቅዱስ ደሙ ዋጋ ከፈለ። በኢትዮጵያ ብር አይደለም፣ በዶላር አይደለም፣ ነገር ግን በክብር ደሙ ዋጋ ከፈለ። ክብር ለኢየሱስ ይሁን። ኃጢአት የሚጠይቀውን ዋጋ በመስቀል ላይ ከፈለ። የኃጢአት ደመወዝ ሞት ነው። ጌታ ኢየሱስ እኔ ይቀበላለሁ። ክብር ለኢየሱስ ይሁን። ስለኛ እሱ ኃጢአታችንን ተቀበለ፣ የእሱን ስልት ደግሞ ሰጠን። ጌታ ደግሞ ሁሉን ከፈለው። ክብር ለኢየሱስ ይሁን። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስ በኢየሱስ በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን ይላል። ሃሌሉያ! ክብር ለኢየሱስ ይሁን። የተከፈተልን አዲስና ሕያው መንገድ ነው። ጌታ ኢየሱስ በመስቀል ላይ ነፍሱን አሳልፎ በሰጠበት በዛች ደቂቃ የቤተ መቅደስ መጋረጃ ቅድስተ ቅዱሳንን ከቅድስቱ ስፍራ የሚለየው መጋረጃ ሁለት ቦታ ተከፈለ፣ ተቀደደ። ልክ እንደዚያው በጌታ ስጋ የጌታ ስጋ በተቆረሰ እሱ በሞተ ጊዜ በእግዚአብሔርና በሰው መካከል ያለው መጋረጃ ተገፈፈ። ጌታ የከፈለው ዋጋ በደምና በስጋው ከአባቱ ጋር በዚያን ጊዜ አስታረቀ። ክብር ለኢየሱስ ይሁን። ስለዚህ ወደ እግዚአብሔር መቅረብ ድፍረት አገኘን። በማንኛውም ጊዜ ሰዎችን የማናገኝባቸው ጊዜያት ብዙ አሉ። በሌሊት ሜይ ቴን ኦክሎክ በኋላ ወይ ኢለቨን ኦክሎክ በኋላ የብዙዎቻችን ስልክ ምናልባት ኦፍ ይሆናል፣ ወይም ኤርፕሌን ሞድ ላይ ይሆናል፣ ግድግዳ ላይ ያለው ስልክ ይነቀል ይሆናል፣ ወይም ደግሞ ቢዚ ሊሆን ይችላል። ጌታዬ ጋር 24/7 አክሰስ አለ። ክብር ለእግዚአብሔር ይሁን። ቢዚ ሲግናልም የለም፣ ቢዚ ሲግናልም የለም። ይሄ ብቻ አይደለም፣ ከማንኛውም ስፍራም ደግሞ ጌታ ኢየሱስን ወደ እግዚአብሔር መቅረብ እንችላለን። በደም በስሙ ወደ እግዚአብሔር መቅረብ እንችላለን። ከቤት ይሁን፣ ከቤተ ክርስቲያን ይሁን፣ ከመኪና ውስጥ ይሁን፣ ከመስሪያ ቤት ይሁን፣ ከመኪና ውስጥ ይሁን፣ ከአውሮፕላን ውስጥ ይሁን፣ ከእስር ቤት ይሁን፣ ከሁሉም ጋር ወደ እግዚአብሔር ቤት መቅረብ እንችላለን። ጳውሎስና ሲላስ ያንን ያደረጉ በኩሌ ቤት ከእስር ቤት ለእግዚአብሔር ምስጋና ሲያቀርቡ እግዚአብሔር ሰማቸው፣ መለሰላቸው። የሚያስደንቅ ተአምር ሰርቶ ከዚያ አስወጣቸው። ክብር ለኢየሱስ ይሁን። ይሄ አክሰስ የተገኘው በናዝሬቱ በኢየሱስ ክርስቶስ ቅዱስ ደም ነው። እንደዚሁ አይደለም፣ የከበረ ደም። ክብር ለኢየሱስ ይሁን። ይሄ አክሰስ ለሁላችን የተሰጠ ለምናምነው ሁሉ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ለምናምን ሁሉ የተሰጠ አክሰስ። አንዳንድ የዘንድሮ አገልጋዮች እንደሚያደርጉት አለ አክሰስ በእኔ በኩል ካልሆነ ይህን ያህል ገንዘብ ካልፈለጋችሁ ካልከፈላችሁ አክሰስ የለም ማለት ይፈልገዋል። ልክ ተቋ ቤት እንደመሄድ ያህል ማለት ነው። ገንዘብ ከፍላችሁ ከዚያ በኋላ ይጸልይላችኋል የሚ በነፃ ተቀበላችኋል። ስለዚህ በነፃ ስጡ ነው የተባለ። አክሰስ ደግሞ ለተወሰኑ ሰዎች አልተሰጠም፣ ለአማኞች ሁሉ ጌታ ኢየሱስ አክሰሱን ከፍቷል። አዲስና ሕያው መንገድ ተከፍቶልናል። ክብር ለኢየሱስ ይሁን። ስለዚህ ልጆቹ ስለሆነ የዘላለም ልጆቹ ስለሆነ ማንኛውም ጊዜ የቤትም ሆነ ወደ እሱ ስንጮው የምታደርጉትን ሁሉ በናዝሬቱ በኢየሱስ ክርስቶስ ስም አድርጉ እንደሚል በእሱ ስም ለእግዚአብሔር መቅረብ እንችላለን። አክሰስ በነቢይ ገሌ ነቢይት ገሌ ሐዋርያ ገሌ ሐዋርያት ገሌ ወንጌላዊ ገሌ ብቻ የሚባል ነገር የለም። እናንተ ላንችን ለሁላችንም ተሰጥቶናል። ክብር ለኢየሱስ ይሁን። ይህንን ጌታ የሰጠንን አክሰስ ልንጠቀም ይገባል። አዲስና ሕያው መንገድ ተዘርግቶልናል። በኢየሱስ ደም በስጋው የሆነ መንገድ። ክብር ለእግዚአብሔር ይሁን። ሊቀ ካህናችን ፍጹም የሆነው ካህናችን ኃጢአትን የሚያስተሰርይ ፍጹም መስዋዕትን ስላቀረበ አማኞች ሁሉ ወደ ጸጋው ዙፋን በእምነት መቅረብ እንችላለን። ለምን? ቀርበን ምሕረትን ለመቀበል ቀርበን ጸጋን ለማግኘት የሚረዳንን ጸጋ ለማግኘት ወደ እግዚአብሔር መቅረብ እንችላለን። መቅረብ እንችላለን። ለምን? ለማምለክ። ዛሬ እንዳደረግነው በቤትም እንደምናደርገው ልናመልከው፣ ልንሰግድለት፣ ልናከብረው፣ ከፍ ልናደርገው፣ ሸክማችንን በፊቱ ልንጥል፣ የሚያስፈልገን ከእሱ ለመቀበል አብሮነቱ ያንን እግዚአብሔር ስለሚፈልግ እኛም ደግሞ ልንፈልግ ይገባል። አክሰሱን ልንጠቀም ይገባል። ሊሚትድ አይደለም። አንሊሚትድ አክሰስ በኢየሱስ ክርስቶስ ላይ ተሰርቷል። ክርስቶስ ደም ያው እግዚአብሔርን እንድናመልክ ይላል። የክርስቶስ ደም ያው እግዚአብሔርን እንድናመልክ ሕሊናችንን ከሞት ስራ ያነሳል ብሎ በዕብራውያን 9:14 ይናገራል። ስለዚህ ኃጢአታችን ለመንጻት እኔ ከሞት ሕሊና ለመንጻት በእግዚአብሔር ፊት በኢየሱስ ደም ይዘን መቅረብ እንችላለን። ስሙን ይዘን መቅረብ እንችላለን። በልመና በምስጋና በአምልኮ በመጃ በስግደት በእግዚአብሔር ፊት መሆን እንችላለን። በዚህ አዲስና ያው ክብር ላይ ኢየሱስ ይሁን። ደስታችሁ ፍጹም እንዲሆን በስሜ ለምኑ። ትቀበላል ማላችሁ ይላል ዮሐንስ 16:4 ላይ። ጌታ ሁለት ወይም ሶስት በስሜ በሚሰበሰቡት በዚያ በመካከላቸው እሆናለሁ ስላለ አብሮነቱም በስሙ አክሰስ ማድረግ ይችላል። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹ ለጸሎቶቻቸው የተከፈቱ ናቸው ይላል አንደኛ ጴጥሮስ 3:12። እግዚአብሔር የጻድቃንን የልጆቹን ጸሎት ይሰማ ብሎ ምሳሌ ላይ ይናገራል። ይሄ ብቻ አይደለም፣ ሀሳቤ እንደ ሀሳባችሁ ይላል ኢሳያስ 55:8-12 ላይ ሀሳቤ እንደ ሀሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሀሳቤን ከሀሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪውም ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ ወደ ሰማይ እንደማይመለስ ሁሉ ካፌ የሚወጣው ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን የምሻውን ያከናውናል ይላል፣ የተላከበትንም ዓላማ ይፈጽማል። በደስታ ትወጣላችሁ፣ በሰላም ትሸኛላችሁ፣ ተራሮችና ኮረብቶች በፊታችሁ በእልልታ ይዘምራሉ፣ የሜዳ ዛፎች ሁሉ ያጨበጭባሉ። ምዕራፍ 55 ኢሳያስ 55 ሲጀምር ስለ መንፈሳዊ ጥማት በዛ ነው የሚጀምረው። ስለዚያ ይናገርና ወደ እኔ ቅረቡ፣ ጥማታችሁ እንዲጎርጥ ለጥማታችሁ እርካታ ወደ እኔ ቅረቡ ይላል። ይህ ብቻ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት እያለ ያበረታታቸዋል። ወደ እግዚአብሔር ስለ መመለስና ስለ ይቅርታው ከተናገረ በኋላ ነው ሀሳቡና መንገዱ እንደ ሰው እንዳልሆነ የሚናገረው። ይህ ክፍል ግን አንዳንድ የሚሳለቅ ስጉድ ነው። ሀሳቤ እንደ ሀሳባችሁ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ይህ ቃል ትራንስሴንደንት የሆነውን እግዚአብሔር የሩቅ አምላክ እንደሆነ ሰዎች ሊረዱት ሀሳቡን መንገዱ ለሰዎች ሊገባ እንደማይችል አድርገው የሚተረጉመዋል። አንዳንዶች እንደዚህ ያደርጋሉ። እውነቱ ግን በልጁ በኢየሱስ ክርስቶስ እግዚአብሔርን እንድናውቀው ሀሳቡና መንገዱን እንድንረዳ አዲስና ሕያው መንገድ ከፍቶልናል። አሜን። ሀሳቡ እንደ ሀሳባቸው አይደለም፣ መንገድ እንደ መንገዳቸው አይደለም። እንደዚያ ሆኖ ግን እንዲቀር የእግዚአብሔር ሀሳብ አይደለም። ስለዚህ ልጁን ኢየሱስ ክርስቶስን ላከ። ለምን? ሀሳቡን እንድንረዳ፣ መንገዱን እንድናውቅ፣ ፈቃዱ እንዲገባ። እግዚአብሔር የሩቅ አምላክ የማይሰማ የማይደርስ ለህዝቡ ግድ የሌለው እንዳይመስለን በልጁ ተገለጠ። ልጁ ኢየሱስ በቅዱስ ደግሞ አስታረቀ። ሲያስታርቅ የናዝሬቱ ኢየሱስ ምንድን ያደረገ? ከአብ ዘንድ ስለመጣ ከሰማይ ስለወረደ አባቱን የሚያቅ የሚተር ስለሆነ የእግዚአብሔርን ሀሳብ የእግዚአብሔርን መንገድ ለህዝቡ አሳወቀ፣ ለእኛም ደግሞ አሳወቀ። ክብር ለኢየሱስ ይሁን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል ዮሐንስ። ቃል ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። በአባቱ ቅርብ ያለ አንድ ልጁ ግን ተረከው። ሃሌሉያ! አንድ ልጁ ኢየሱስ ተረከ። ስለዚህም የእግዚአብሔርን ሀሳብ በቃል መንገዱን እንድናውቅ ይሄንን አዲስና ያው መንገድ ክብር ለእግዚአብሔር። ከእግዚአብሔር ጋር ህብረት እንዲኖረን በጌታ በኢየሱስ ክርስቶስ በኩል መግባት እንድንችል የመንፈስ ቅዱስ ማደሪያ እንድንሆን አክሰስ በደንብ አገኘን። ክብር ለኢየሱስ ይሁን። ስለዚህ
እግዚአብሔር ሐሳብ አይታወቅም መንገዱ አይታወቅም አይደለም እግዚአብሔር ሐሳብ እንድናውቀው እሱን እንድናቅ ሐሳቡን እንድናቅ ፈቃዱን እንድናቅ ከዚህ እንደምንረዳው ድነት ወይም ደህንነት ሳልቬሽን የሥላሴ ሥራ እንደሆነ ምክንያቱም እግዚአብሔር አብ ወደደን ልጁን ላከልን ጌታ ኢየሱስ ራሱን ሰጠ መንፈስ ቅዱስ ደግሞ ደህንነታችንን አረጋገጠልን ቃሉን ሰጠ ክብር ለኢየሱስ ይሁን ስለዚህ እግዚአብሔር አብ ወልድ መንፈስ ቅዱስ ለደህንነታችን ሳልቬሽናችን አንድ ላይ ሥላሴ እንደሆነ እንመለከታለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን መጸለይ የቻለው በጌታ በኢየሱስ ክርስቶስ መስዋዕት የተነሳ እግዚአብሔር ፈቃድ በሰማይ ያለች በምድር ትሁን ብለን ስለ ቅድም ያለው ሐሳብ እግዚአብሔር ሐሳብ የእግዚአብሔር መንገድ የእግዚአብሔር ፈቃድ ተለያይቶ ከሰው ጋር እንዳይቀር ጌታ ስላደረገ ክብር ለኢየሱስ ይሁን። ይህ ብቻ ሳይሆን በብሉይ ኪዳን ምስጢራት የሚባሉ ሐዋርያው ጳውሎስ በቆላሳይስ የሚጠቅሳቸው በኤፌሶን የሚጠቅሳቸው ሀሳቦች አሉ። በጌታ መምጣት በጌታ ቅዱስ ደም ምክንያት ጌታ በከፈለው መስዋዕት ምክንያት በብሉይ ኪዳን ምስጢራት የነበሩት ተሰውረው አልቀሩ። ክብር ለእግዚአብሔር ይሁን። በዘመናትና በትውልዶች ተሰውሮ ምስጢር ሆኖ ቆይቶ የነበረው የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው ይላል። ይህ ምስጢር ተገልጧል፣ ምስጢር ሆኖ አልቀረም፣ ተገልጧል ብሎ ይላል ሐዋርያው ጳውሎስ። ጌታ ሥጋ ለብሶ አምላክ ሰው ሆኖ ስለመጣ የማዳኑን ሥራ እንድናውቅ አድርጓል። ምስጢር ሆኖ አልቀረም። የመረዳት ብልጥግና ሰዎች አግኝተው የእግዚአብሔር ምስጢር የሆነውን የጥበብና የእውቀት ሀብት ምንጭ የሆነውን ክርስቶስን እንዲያውቁ እጋደላለሁ ተጋድሎ ይላል ሐዋርያው ጳውሎስ። በሌሎች ትውልዶች ዘንድ ሳይታወቅ ምስጢር ሆኖ ተሰውሮ የቆየውን የወንጌል ሐዋርያው የሆነው ጳውሎስ በመንፈስ ቅዱስ የገለጸው አሕዛብ ያመኑ አይሁዶች እኛም ደግሞ አሕዛብ አማኞች የተስፋ ሙዳነቱ ተካፋዮች እንደሆን ያስረዳል። ስለዚህ የእግዚአብሔር ሐሳብ መንገዱ ፈቃዱ ሰማይ ከምድር እንደሚርቅ ሩቅ ሆኖ እንዳይቀር ለትውልዶች ምስጢር ሆኖ የቆየው የእግዚአብሔር የማዳን እቅድ ተሰውሮ እንዳይቀር መታወቅ የሚፈልግ እግዚአብሔር የቅርብ አምላክ መሆኑን ሲገልጽ አንደኛ ልጁ ላከ። ልጁ ደግሞ ቅዱስ ደሙን ይዞ ከአባቱ ጋር አስታረቀ፣ አክሰስ ሰጠ። እኛም ደግሞ ድፍረት ወደ እግዚአብሔር ለመቅረብ ድፍረት አለ። የልጃን ለመንፈስ ቅዱስን ደግሞ አፈሰሰን። ክብር ለእግዚአብሔር ይሁን። የእግዚአብሔርን ሐሳብ እንድናቅ ፈቃዱ እንድናቅ መንፈስ ቅዱስን አፈሰሰን። እንደዚሁም ደግሞ ቃሉን በድግዝዝ እንዳለ እንደዚህ ነው እንደዚህ ነው እንዳለ በስሜት እንዳንነበር ቃሉ ምን ይላል ቃሉ ምን ይላል እያለን ጎልደን ስታንዳርድ ወደሆነው ቃሉ እንድንመለስ ቃሉን ያመሰሉ። እንግዲህ የብሉይ ኪዳን ሊቀ ካህናት ሟች በመሆናቸው ዘላለማዊነት ስለሌላቸው ኃጢአተኞች በመሆናቸው ሊያቀርቡት የሚችሉት መስዋዕት እንስሳትን በመሆኑና እንስሳት ደግሞ በእግዚአብሔር አምሳሌ የተፈጠረውን ሰው ትክክለኛ ምትክ መሆን ስለማይችል ኢኩቪለንሲ ስለሌለው የእንስሳት ደም የሰውን ኃጢአት ሊያነሳ ስለማይችል የአዲስ ኪዳኑ መካከለኛ ግን ዘላለማዊ ካህን ነው፣ ፍጹም ነው፣ ቅዱስ ነው፣ ያለ ኃጢአት ነው፣ ያለ ነቀፋ ነው። ጌታ ኢየሱስ የራሱን ቅዱስ ደም ይዞ ወደ እውነተኛይቱ በሰማይ ያለች መቅደስ በመግባቱ ያገኘነው ቤዛነት ፍጹም የሆነና እንደዚሁም ደግሞ ወደ እግዚአብሔር ዘንድ ሊያቀርብ የሚችል ሆኗል። ክብር ለእግዚአብሔር ይሁን። ይህ ኪዳን የተመሰረተው በተሻለ ተስፋ ላይ ነብል ኪዳን አይደለም፣ የተሻለ ተስፋ ላይ የተመሰረተ ነው ይሆናል። በኢየሱስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ ይህ ተደጋግሞ በዕብራውያን መጽሐፍ የሚነገር በዕብራውያን መልእክት የሚነገር አባባል ነው። ለአንዴና ለመጨረሻ ጊዜ ከእንግዲህ ሌላ መስዋዕት መጠበቅ አይቻልም። ወደ በፊትም አልነበረም፣ ወደፊትም ሌላ እንዲህ አይነት መስዋዕት አልነበረም፣ አይኖርም፣ የለም። ስለዚህ በዚህ መስዋዕት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል፣ ጸድቀናል፣ ፍጹማን ተደርገናል፣ ተለይተናል። ክብር ሁሉ ለእግዚአብሔር ይሆን። ይሄ ደግሞ እውነት መሆኑን መንፈስ ቅዱስ በልባችን ለእያንዳንዳችን ይመሰክርልናል። በጌታ በኢየሱስ ክርስቶስ መስዋዕት በተቆረሰው ሥጋና በፈሰሰው ደሙ ምክንያት የተደረጉትን ጥቂት ነገሮች በዝማሬ ጠቅሰናቸዋል፣ ቅድም ተናግረ ዘምረናቸዋል። ቢሆንም ጥቂቶቹን እንጥቀስ፣ እዛ ወደ ጌታ ራት እንሄዳለን። ከኃጢአትና ከበደላችን ስርየት አግኝተናል። ይህ ቀላል ሊመስል ይችላል። ስርየትን አግኝተናል፣ በቃ ከነፃ ወጥተናል። ኃጢአታችን በደላችን ተወግዷል። ክብር ለኢየሱስ ይሁን። በብሉይ ኪዳን እንዲህ አልነበረም። ከህሊና ግፍ ነፃ አልነበሩ። የእንስሳት ደም ያንን ማድረግ ስለማይችል የዕዳ ጽፈታችንን ደመሰሰ። ስለዚህ ነፃ ወጣል። የዕዳ ጽፈት ዴት የነበረብንን የኃጢአት ዴት ጌታ ኢየሱስ ክርስቶስ በመስቀል ላይ በቅዱስ ደሙ ሰረዘው፣ ደመሰሰው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ የኃጢአት ዕዳ አለብህ ብሎ ማንም ሊከስ አይችልም። ጠላት ዲያብሎስ ሊከስ አይችልም። ጌታ ከፍሎታል፣ ዕዳው ተደምስሷል። ክብር ለኢየሱስ ይሁን። የዕዳ ጽፈታችን ተደምስሷል፣ ነፃ ወጥተናል። የዘላለም ሞት የሚገባ ነው ሰዎች ሆነን ሳለን፣ እሱ ግን የዘላለም ሕይወት የሚገርም ፍጥረት፣ የሚያስደንቅ ፍጥረት። ሞት የሚገባውን ሰው አይ በእኔ ደም ሕይወት ተሰጥቷል። ክብር ለኢየሱስ ይሁን። የሚያስገርም ፍቅር፣ ቅድም ለዘመር ነው የሚያስደንቅ ፍቅር ነው። ጌታን እጅግ አድርገን እናመሰግናለን። ክብር ለኢየሱስ ይሁን። በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንደመሰሰ ይላል ዕብራውያን 2:14 በሞት ላይ ኃይል ያለውን ጠላት ዲያብሎስን በሞቱ ኃይል ደመሰሰው። በመስቀል ላይ የሆነው ይህን ሞቱን ትናገራላችሁ ብሎ አንደኛ ቆሮንቶስ የሚናገረው የጌታ እራት በምትወስዱበት ጊዜ ሞቱን ትናገራላችሁ የሚለው በሞቱ የጠላት ዲያብሎስ በሞት ላይ ያለው ኃይል ስለተመታ ነው። ክብር ለእግዚአብሔር ይሁን። ስለዚህ የጌታን ሞትና ትንሣኤ የምናውጅ ሰዎች ነው። ከአባቱ ጋር አንዳለው አስታርቀን አስታርቆንም ደግሞ አዲስና ሕያው መንገድን ከፈተን ለዳይሬክት አክሰስ ሰዎች በኩል መሄድ የለብንም። መላእክት በኩል መሄድ የለብንም። እኛ ራሳችን የጌታን ስምጠለ ወደ እግዚአብሔር እንችላለን። ለማንኛውም ሸክማችን ቢሆን ለምስጋና ቢሆን በኃጢአት ስርየት ቢሆን ለሁሉ መቅረብ እንችላለን። በመቅረቡ ስንተፈወስን ይላል መንፈሳችንን ያዋለ ነፍሳችንን አድኖ እያዳነ ስጋችንን ደግሞ ፈውሷል። ክብር ሁሉ ለኢየሱስ ይሁን። ይህ ብቻ አይደለም፣ መተት፣ ሟርት፣ ድግምት፣ እርግማን በእኛ ላይ አይሰራም፣ በአማኞች ላይ አይሰራም፣ በፍጹም አይሰራ ገላትያ 3:13 ላይ እንዲህ የሚል ቃል አለ። በእንጨት ላይ የሚሰቀል ሁሉ የተረገመ ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማንም ዋጅቶናል። አሜን። የተዋጀን ሰዎች ነን። ከእርግማን የተዋጀን ሰዎች ነን። ከሕግ እርግማን የተዋጀን ሰዎች ነን። የስህተት ትምህርት ግን አለ ብዙ ቦታ። አንዳንድ ሰዎች የሚያስተምሩት ነገር አለ። የቤተሰቦች እርግማን ይላሉ። ለአማኞች ይቆር እንደዚህ በጌታ ኢየሱስ ክርስቶስ በመስቀል ላይ እርግማናችን ወስዷል ሲ ከህግ እርግማን ዋይቷቸዋል ካለ በኋላ አይ እሱ ፓርት እንኳ ለእኔ አይሆንም ብለን ያንን ፓርት እንተዋለን። ልጁ ነፃ ካወጣችሁ በእውነት ነፃ ወጣችኋል። ልጁ አርነት ካወጣችሁ በእውነት አርነት ወጣችኋል። ጌታ አርነት ወጣችኋል፣ ከእርግማን ነፃ ወጣችኋል ካለ አይ አበቃን ማለታችሁ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ያደረገልንን ነገር ሁሉ የሚቀንስ ነገር ከእግዚአብሔር ጋር እንደ ቃሉ አይደለም። ከህግ እርግማን ተዋይታችኋል ካለ ተዋይታችኋል፣ እንቀበላለን። አማኞች ከሆነ እንቀበላለን። የደረገልን ከኃጢአት ስርየት አግኝታችኋል ስለሙክ ካለ በኋላ ነው። በቃ መቀበል ነው የእኛ ስራ፣ መቀበል ነው። ክብር ለኢየሱስ ይሁን። አልተደረገልን ሰው ሬስቶራንት ተወስዶ ጋብዞ አብልቶ ቢቀር አይ ቃል ከፈልኩ ብለን የእሱን ገንዘብ ማስመለስ እንደው ጥሩ አይደለም። አንድ ሬት ፉል መሆን ነው እና ወይም ከተከፈለ በኋላ እቤት ደርሰን ቼክ የተከፈልክልኝን የኛውም የኔም ፓርት ልኬ ላለው ግን ሰው በጣም ወቅደልን ይሆናል። እግዚአብሔርማ በልጁ በኢየሱስ ክርስቶስ ቅዱስ ደም የከፈለውን ሁሉ አይ አንቀበልም ካለ ምን ይቀርልናል? በመስቀል ላይ የፈሰሰው ደም ከኃጢአት ሁሉ ያነሳል። ከኃጢአት ስና ሞት ከህግ እርግማን ነፃ አውጥቷል። ቃሉ እውነት ነው። ቃሉ ያለ ሁሉ እውነት ነው። በልምምድ ብቻ ቃሉን ለማዞር አንሞክር። ገሌ እንደዚህ ሆኗል እንደዚህ አድርጓል እና አይ እንደዚህ መሆን አለበታለን። ቃሉ ካለ ቃሉ አለ ነፃ ወጥታችኋል። ቃሉ ካለ ነፃ ወጥተን ክብር ላይ ኢየሱስ ይሁን። እናምናለን። ካምንን ነፃ ያወጣን ሰዎች ነው። ጌታ ነፃ አውጥቶናል። ዕብራውያን ጸሐፊ ስለዚህ ጉዳይ ያስጠነቅቃል። ዕብራውያን 10:16 ላይ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ማለትም በኃጢአት ብንኖር፣ በኃጢአት ብንመላለስ በኃጢአት በክህደት ብንመላለስ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም ፍርድ አለ ይላል። እግር እንዳለ ሌላ መስዋዕት እንግዲህ የለም። ለአንዴና ለመጨረሻ ጊዜ ጌታ ኢየሱስ ክርስቶስ መስዋዕቱን ከፍሏል። ከዚህ በኋላ ሌላ መስዋዕት የለም። ስለዚህ እንጠንቀቅ፣ ፍርድ አለ ብሎ ይለናል። በኃጢአት አንመላለስ፣ በኃጢአት አንኑር ብሎ ያስጠነቅቃል። በ10:29 ላይ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ማለትም የናዝሬቱ ኢየሱስ በቅዱስ ደግሞ ያደረገልን ሁሉ ዋጋ መቀነስ የለብንም። እሱ ያደረገው አይበቃም፣ ጂሰስ ፕላስ ሳምቲንግ መኖር አለበት። ያ ጊዜ ጌታ እንደሳሰኛ የኢየሱስ ክርስቶስ ደም እርግማንን ለመከላከል፣ ከኃጢአት ነፃ ለማውጣት፣ የዘላለም ህይወትን ለመስጠት፣ ዕዳን ለመክፈል፣ ሸክምን ለማንሳት
በቂ ነው ከበቂ በላይ
ከበር ለኢየሱስ ይሁን።
አንተ ታለ
እንግዲህ ሌላ ፎርሙላ ስቴፕስ ማንታሰውጭ ፈልጋለሁ። ኢየሱስ ክርስቶስ ወደኒ በቅዱስ ደሙ የጨረሰውን ሥራ ተፈጸመው ነው የጨረሰውን ሥራ
አይ ይሄኛውን ስቴፕ ጨመረበት ለማለት ፈልጋለሁ። አይስተሪ ዲስካሽናችን ላይ ወንድም ካሜን በተመለከተ የሰጠው ቴስቲሞኒ በጣም ደስ ይላል። እርግማን አይሻክር ማለት እርግማን ከዛ እኮ ተዋይተናል እና የራሱ ምሳሌ ሲሰጥ አባቴ ከዚያ በፊት የነበሩት አያቶች ምን ነበሩ? ቃልቻ ነበሩ። እኔ ግን የጌታ ስለው ከቃልቻ ነፃ ነኝ። ክብር ለኢየሱስ ይሁን። ከእርግማን ነፃ ነኝ። እንደዚያ ነው መውሰድ ያለብን፣ ምክንያቱም ቃሉ የሚለው ያ ስለሆነ የመስቀሉ ስራ በቂ ነው። ደሙ በቂ ነው። ይልቁኑ የዕብራውያን ጸሐፊ ምንድን ነው የሚለው? በእምነት እንጽና፣ በቃሉ እንመራ ይላል። ጌታ ኢየሱስ ካቀረበው ፍጹም መስዋዕት የተነሳ እንደተነጋገርነው ከአባቱ ጋር አስታረቀን። ስለዚህ ምን እናድርግ? ከአባቱ ጋር ስላስታረቀን በእምነት ወደ እግዚአብሔር እንቅረብ። በእምነት ወደ እግዚአብሔር እንቅረብ። አምነን የምንናገርለትን ተስፋ ጥብቀን እንያዝ። እርስ በርሳችን እንዴት እንደምንነጋገር እናስብ። እዛችን ሰላም እንዳቀረበችው ምስክርነት ማለት ነው። እርስ በርሳችን ለመልካም ስራ መነቃቃት ያስፈልጋል። እርስ በርሳችን ለፍቅር መነቃቃት ያስፈልጋል። እግዚአብሔርን ደስ የሚያሰኘውን ነገር ለማድረግ እርስ በርሳችን መነቃቃት ያስፈልጋል። መሰብሰባችሁን አትተው ይላል። ቀኑ እየደረሰ እያያችሁ እያወቃችሁ እየተቃረበ መሆኑን እያያችሁ ጌታ ሊመጣ በደጅ መሆኑን እያወቃችሁ ይልቁኑ የበለጠ ተሰብሰቡ። መሰብሰባችሁን አትቶ አታቋርጡ ብሎ ይናገራል። ምክንያቱም ለእኛ በዛ ፈጣን አይገባል። ለዚ ሆኔ እግዚአብሔር ይመስገን፣ እሱ እየደከመ ነው፣ ጉልበቱ እየደከመ ነው። አሁን የሚድከመች ፋብ ኢየሱስም ይቃጠል። ኮቪድም ምክንያት ሊሆን አይገባም። ይዚነትም ምክንያት ሊሆን አይገባም። ለመሰብሰብ ጌታን አብሮ ለመፈልግ ለህብረት ቅዱሳን ህብረት መተጋ ያስፈልጋል። እርስ በርሳችን ደግሞ እንድንበረታታ ኤንከሬጅ እንድንደራገር ዕብራውያን 10 22 እስከ 25 እንግዲህ እንዴት ወደ እግዚአብሔር እንቅረብ? ይህን ተናግሬ ወደ ጌታ እራት እንሄዳለን። እንዴት አድርገን ወደ እግዚአብሔር እንቅረብ? ዕብራውያን 10:22 ላይ በእውነተኛ ልብ በማስመሰል ሳይሆን በእውነተኛ ልብ በታማኝነት ሲንሲር በሆነ ልብ በእውነተኛ ልብ ወደ እግዚአብሔር እንቀርብ ያስፈልገናል። በሙሉ እምነት በማወላወል ሳይሆን በሁለት መንገድ መንታ መንገድ ላይ ቆሞ ሳይሆን በሙሉ እምነት ወደ እግዚአብሔር ቃል ያስፈልጋል። ቃሉ እውነት እንደሆነ አውቀን አምነን እሱ ታምነን ወደ እግዚአብሔር ፊት ቃል ያስፈልግናል። በቁርጠኝነት በመሰጠት በደቀ መዝሙር ህይወት ለመማር ለመከተል እሱን ለመምሰል እንደዚህ አይነት እምነት በፊቱ ልንሆን ያስፈልገናል። ሌላው በንስሐና በመመለስ ቅዱስ ደግሞ ከኃጢአት ሁሉ እንደሚያነጻ እርግጠኛ ሆነ በንስሐና በመመለስ በእግዚአብሔር ፊት መቅረብ እንችላለን። ጌታ ደግሞ ለቅዱስ መስዋዕቱ ጊዜ በምስጋና በፊቱ ልንሆን ልንሰግድለት ልናመልከው ልንገዛለት ያስፈልገናል። ለጌታ ፍጹም መስዋዕት ምላሻችን እንግዲህ ማን ያለበት ምን እንደሆነ ራሳችን ሲደመድም ጸንታችን ቆሞ ጌታ ይመጣል። እንደሚቀጥል ሲያስፈልገን ሲል እንደነበረው ጌታ ይመጣል አይዘገይም። ስለዚህ ጸንታችሁ ቆሙ። ማራናታ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ጻድቅ በእምነት ይኖራል ይላል። እኛ አምነው ከሚድኑት እንጂ ወደ ኋላ ከሚያገረፍቱት አይደለም። ስለዚህ ጸንተን እንቁ። የተሰጠን መንገድ የከበረ በኢየሱስ ክርስቶስ ደም የጸና ስለሆነ እሱ